ስሜት ሰቅዞ የሚዝ ብርቱ ሐዘን ከልብ ሲገባ ጨርሶ የማይወጣም ይመስላል። ያ ሐዘን ደግሞ የሀገር ሲሆን እጅግም ይበረታል፣ ሀገርም ይታመማል። ለመሆኑ እንዲህ ያለው ሐዘን የፈጠረው የህመም ስሜት እንዴት ይታከማል? መዛዛኝ ድምጾች የተከታታይ ፕሮግራሙ ርዕስ ነው። ካዘንና ከቁጣው ባሻገር በሚዛንና ባርቆ ሐሳቢነት የዛሬን ብቻ ሳይሆን የነገውንም የህይወት መንገዳችንን ጭምር ባስተዋይ ልቦና ለመመርመር የሚጋብዝ ዝግጅት ነው። ከፍተኛ ጉዳት ያስከተለው ብርቱ ሐዘን በአንድ ወገን፣ ዛሬም የነገም ፈተናዎቻችንና ዘላቂ መፍትሄዎቻቸው በሌላው፣ የችግሮችን መንስኤዎችም ሆነ ፈውስን በቀጥታ ለማየት ጥረት መደረግ ያለበት ሰዓት አሁን ይመስላል። ከልብ ለሚደረግ ደርዝ ያለው ውይይት ሶስት እንግዶች ጋብዘናል። ሶስት እንግዶች ከተለያዩ ቦታዎች በአንድ ሰዓት ተገኝታችኋል። አዲስ አበባ፣ ቦስተን እና ካሊፎርኒያ ያያልን ወዲህ ወደ ዋሽንግተን እንመለሳለን። ይህ በኢትዮጵያ ታሪካዊ ሊሰኝ የሚችል በጣም የተለየ ጊዜ ነው። ምናልባትም ታሪካዊነቱ ካሳዛኝ ሁኔታዎችን ጋር ተያይዟል። በዚህ ልዩ ጊዜ ውስጥ የምናደርገው ቃለ ምልልስ የወትሮ አይነት ስላልሆነ ያን መንፈስ ያን ዘይቤ በያዘ መልኩ ይህን ፕሮግራም የሚከታተሉ ተመልካቾቻችን፣ አድማጮቻችን ከምንነጋገርበት ጉዳይ ውጪ ርቀው እንዳይወሰዱ፣ ሶስታችሁም ለአሜሪካ ድምፅ ራዲዮ እንግዳ አይደላችሁም። በተለያየ ጊዜያት በተለያዩ ፕሮግራሞች ተሳትፋችኋል። ነገር ግን አዲስ ለሚሰማችሁም ቀደም ብዬ ከጠቆምኩት ከኢትዮጵያ ወቅታዊ ሁኔታ እስኪ በመጠኑ ስለ ራሳችሁ ንገሩን። ማንነታችሁ ጀምሮ፣ ማንነት ብዙ ድርብርብ ነው፣ እንደው ለዚህ ፕሮግራም በሚስማማ መልኩ ከሩቅ ልጀምር። አቶ ሙሉጌታ።
እሺ፣ ሙሉጌታ ማረጋዊ ይባላለሁ። እኔ መቀሌ ተወልጄ ነው ያደግኩት። መቀሌ ነው አንደኛ ደረጃ እና ሁለተኛ ደረጃ የተማርኩት፣ አጼ ዮሐንስ ትምህርት ቤት ይባላል። እዛ ሁለተኛ ደረጃ ጨርሼ ወደ አዲስ አበባ መጣሁ ለዩኒቨርሲቲ። ዩኒቨርሲቲ መጀመሪያ ገብቼ ፍልስፍና ነበር የተማርኩት። ከዛ ተቋርጦ ትንሽ ቆይቶ ከዛ እንደገና ህግ ትምህርት ቤት ገብቼ ህግ ተምሬያለሁ። ከዛ ወደ አሜሪካ ሄጄ እዛም ተምሬ ጠበቃ ሁኜ ለ20 ዓመት ያህል እዛ ቆይቼ በ2016 በፈረንጅ ከአራት ዓመት በፊት ኢትዮጵያ ተመልሼ አሁን ኢትዮጵያ ውስጥ ህግ ትምህርት ቤት ህግ አስተምራለሁ። ማንነታችሁ ብለህ ለጠየቀው ጥያቄ ማንነት ማለት ለምሳሌ በዚህ ዛሬ በሀገራችን በምንጠቀምበት ለምሳሌ ብሔር፣ ብሔረሰብ፣ ህዝብ አይነት ከሆነ እኔ እንዳልኩ መቀሌ ተወልጄ ነው ያደግኩት። የመቀሌ ልጅ ነኝ። ወላጆቼ ሁለቱም አባቴና እናቴ ትግርኛ ነው የሚያወሩት። ስለዚህ እኔ የትግራይ ልጅ ነኝ። ቤተሰቦችም የትግራይ ልጆች ነበሩ። ኮርስ የለም አሁን እና ራሴን እንዴት ነው የማየው ብለህ ከጠየቀኝ ትውልዴ ትግራይ ነው። ራሴን የማስበው የትግራይ ልጅ ነኝ፣ ኢትዮጵያዊም ነኝ። እና እኔ ሳድግ እንዴት ነው ያደግኩት? የትግራይ ልጅ መሆኔ ጊቭን ነው፣ የታወቀ ነው። ምክንያቱም ትግርኛ እየተናገርክ ነው የምታድገው፣ ትግርኛ ማህበረሰብ ውስጥ ነው ያለው፣ ያው መቀሌ ማለት ነው። ግን ትምህርት ቤት ሄደ አማርኛ ትማራለህ፣ እንግሊዝኛ ትማራለህ፣ በአማርኛ ታወራለህ ትምህርት ቤት። እኔ ሳድግ ልዩነት የሚባል ነገር ኦልሞስት አልነበረም። ከመቀሌ ውጭ ያለው ወይም በአጠቃላይ ከትግራይ ውጭ ያለው አማርኛ እንደሚናገር ህዝብ አድርገን ነበር የምናየው። ስለዚህ እና ለእኔ ኢትዮጵያ ሁለት ነበረች ማለት ይቻላል። ትግርኛ የሚናገር በአንድ በኩል፣ ትግርኛ የማይናገር ሌላ ቋንቋ የሚናገር ደግሞ በሌላ በኩል አይነት ነው። ግን ትምህርት ቤት የምንማረው ስለ ኢትዮጵያ ነው። ኢትዮጵያ አንድነት ነው። ኢትዮጵያ ለምለም ናት። ኢትዮጵያ ታሪካዊ ናት። ኢትዮጵያ ጀግና ናት። ኢትዮጵያ ትልቅ ሀገር ናት። ኢትዮጵያ እያልን ነው ያደገው። ገና ከህፃነት የጀምሮ ስለማላውቀው ቦታ ሁላ ኢትዮጵያ ውስጥ እነ ላንጋኖ እነ አዋሳምን እየተወሩልኝ ነው ያደጉት። እነ ሲዳሞ ማማላቃቸው የኢትዮጵያ ጂኦግራፊ እና የኢትዮጵያ ሀይቆች ኢትዮጵያን እየተባል ኃይለኛ የኢትዮጵያዊነት ስሜት በኢትዮጵያዊነት ስሜት ተገንብተን ያደግ ነው። አይ ቲንክ እሱ ነገር አሁንም አልለቀቀኝም። ያው በዚሁ እየቀጠልኩ ያለው ይመስለኛልና ማንነት ምንድነው ብትለኝ ነኝ ኦል ኦፍ ዚ አባብ ነው። እኔ ለዌር ናይን ያስተማሪ ነኝ። እኔ ማውራት ወዳለሁ፣ ማንበብ ወዳለሁ። የዛ ሁሉ ኮምቢኔሽን ነኝ የሚሆን
እኔ ትውልዴ አዲስ አበባ ነው። የተማርኩትም በዛው በአዲስ አበባ ነው። መድኃኔዓለም ትምህርት ቤት ሁለተኛ ደረጃ ጀነራል ዊንጌት፣ ከዛ አዲስ አበባ ዩኒቨርሲቲ፣ ከዛም ደግሞ እንደዚሁ ውጭ መጥቼ ቀጥታ ስም ያለው ኢትዮጵያ ውስጥ ለ20 ዓመታት እንደዚህ ሰርቻለሁ። በኮርፖሬት ማኔጅመንት ጀነራል ማኔጀር ሆኜ በፕሪንቲንግ ኮርፖሬሽን፣ በሌዘር ኢንሹ ኮርፖሬሽን እንደዚሁም ደግሞ በዲፕሎማሲ መስክ። እዚህ ከመጣሁም ነፃነትና ከመብት ትግል አንጻር ራሴን በጣም አክቲቭም ባልል ብዙ አስተዋጽኦ ሳረግ ይቻለሁ። የኔ የትውልድ አመጣጤ ብዙ ብሔሮችና ሃይማኖቶች ጋር የተያያዘ ነው። በአንድ በኩል ወላጆቼ ሸዋ ናቸው፣ የሸዋ አማራ አማርኛ ተናጋሪ። ግማሹ ደግሞ ወገኔ ወሎዬ ነው። ወሎዬ ብቻ ሳይሆን እስላምም ክርስቲያንም ናቸው። አሁን ኢትዮጵያ ሲሄድ ሁለቱንም እዛው ነው አንድ ላይ ጎረቤት ሆነው ነው የማገኘው የምጠይቃቸው። እና በአንድ በኩል ደግሞ ኦሮሞ። ስለዚህ አስተዳደጌ ልዩነት ባለበት ድባብ ውስጥ አይደለም ያደኩት፣ መለየት በማይቻልበት ድባብ ውስጥ እገሌ ነፌ ነው፣ እገሌ ክርስቲያን ነው፣ እገሌ እስላም ነው። ቤታችን ሲመጡ ክርስቲያኖቹ እስልምና ተከታዮቹ ይታረቁላቸዋል፣ ይባላቸዋል። ከበላም በኋላ ከተበላቀን ስንስቅ ስንጫወት ማምሸት ነው። የተማርኩበት ውንጌ ትምህርት ቤት የሁሉ ዘር ያለበት አዳሪ ትምህርት ቤት እና ጓደኞቼ እኔ ይሄ ኤርትራዊ ነው ይሄ ትግሬ ምናምን የሚባል ነገር አልነበረም። ወደኋላ ላይ ብቅ ብቅ ማለት ሰርፈስ ማድረግ ጀመረ። በተለይ ከኤርትራ ንቅናቄ በኋላ የቲፒኤልኤፍ ስራ በተማሪዎቹ በወጣቶቹ መካከል ኢንፍሉዌንስ እያመጣ ሲሄድ ትንሽ የመቃቃር ስሜት ተፈጠረ። ያ ኦፍኮርስ አሁን ለዚህ ሁሉ አሁን ላለንበት አስተዋጽኦ ነበረ እና እኔም በሚመለከት ምንም የዘር የሃይማኖት መነጽር የለኝም። አንድ መነጽር የኢትዮጵያ
አመሰግናለሁ ስለጋበዝከኝ ፕሮግራም ላይ። ደረጀ ደምሴ ይባላለሁ። ማንነታችሁን ግለጹ ነው ያልከው እና ማነኝ እኔ? ማንነት መግለጽ አሁን ትንሽ ቀላል አይደለም። ቶም ሉጌታ እና ቶልማ እየተናገሩ ትንሽ ለማሰብ ጊዜ ነበረኝ። ከሁሉ በላይ ማንነቴን ሼፕ ያደረገው አባቴ ነው። አባቴ ደምሴ ቡልቶ ይባላል። ኢትዮጵያ ጦር ሰራዊት ውስጥ ለ37 ዓመት ያገለገለ በመጨረሻም ጀነራል ደረጃ የደረሰ ሰው ነው። እንዲሁም እናቴ ወይዘሮ አስቴር አዳሙ፣ ሁለቱም በህይወቴ ውስጥ ትልቅ ሮል የተጫወቱ ሰዎች ናቸው። አዲስ አበባ ተወልጄ ነው ያደግኩት፣ ግን ኢትዮጵያ ውስጥ ብዙ ቦታ ለመዘዋወር እድል ነበረኝ። ኤርትራ የኢትዮጵያ አካል በነበረችበት ጊዜ በተደጋጋሚ ሄጃለሁ። ብዙውን ጊዜ ግን ሀረር፣ አዋሳ፣ ትግራይም አንዴ ለመሄድ እድል አግኝቼ ነበር። ባሌ፣ የተለያዩ ቦታዎች ከአባቴ ጋር እየተዘዋወርኩ ለማየት እድል ገጥሞኝ ነበር። ቅዱስ ዮሴፍ ትምህርት ቤት ጨርሼ ወደ አሜሪካ ከመጣሁ በኋላ በመንግስትና ፖለቲካ የመጀመሪያ ዲግሪ ገቨርንመንት ኤንድ ፖለቲክስ በሚባል ከጨረስኩ በኋላ የህግ ትምህርት ቤት ገብቼ የጁሪስ ዶክተር ዲግሪ አለኝ። በህግ ጠበቃነት ለ23 ዓመት በማሳቹሴትስ ክፍለ ሀገር የሰራው ነው ያለሁት። ባለፉት 10 ዓመታት ደግሞ በስቴቱ ተመርጬ የተከላካይ ጠበቆችን ተከታታይ ትምህርት ከሚሰጡት ውስጥ ፋከልቲ ውስጥ ሆኜ ማሰልጠን ሰራለሁ ከመደበኛ ስራዬ በተጨማሪ። አባቴ የኦሮሞ ብሔር ተወላጅ ነው። ብዙ ወንድምና እህቶች ነበሩት። በጣም ከትልቅ ቤተሰብ ነው የመጣው። ሆለታ አካባቢ ነው አያቴ ቤት እና ስናድግ እናቴ አማራ ብትሆንም ኦሮሞ ብዙ ጊዜ ኢትዮጵያ በአባቴ ነው። ያኔ ብሔር ምንድነው የሚባል ጥያቄ አልነበረም። ዘር ምንድነው ስትባል እና ኦሮሞ ነኝ እና የአያቴ ስም ደግሞ ቡልቶ ስለነበር ተማሪው በሙሉ በኦሮሞነት እንዳውም አንዳንድ ጓደኞች እንደ ቀልድ ቡልቶ ነው የሚሉኝ። በጣም የሚቀርቡኝ ማለት ነው። ልጅ ሆነን እናጠና ነበረ የዘር ግንዳችን። ለምሳሌ እስከ 14 ቤት ያስቆጥሩን ነበረ። የኔ አባት ደምሴ ቡልቶ ኤጀርሳ ገመዳ ቦሶ ኡላ ጫንጮ አና ጀማ ወለንሶ ቦርጬ ኡፍቱ አዳ በርጋ ድረስ ይሄዳል። እነዚህ ሁሉ ቅማቶቼ ናቸው። እናቴ መንዝና ጎንደር ናቸው ወላጆቿ። እናቴ ኦሮምኛም ትናገራለች። ብዙ የእናቴ ዘመዶች ኦሮምኛ ይናገራሉ እና ኦሮሞነት ኩራት የተናገርኩ ያደግኩበት ሲሆን ምንድነው አንተ ማነስባል ነው ለኢትዮጵያ ዜግነት ነው ዋናው የመጀመሪያው መለኪያ ብዬ ነው ማስበው። አሁንም ከምንም በላይ ኢትዮጵያ ነው። አባቴም በተለያየ ጊዜ ለብሔሮች ኩልነት ለሁሉም የተለያየ አመለካከት ይሰጥ ነበር። አንዱ ካንዱ ይበልጣል ወይም የበለጠ መብት ይገባዋል ወይም መገንጠል አለበት የሚለውን ግን አይደግፍም። እና እዛ ላይ ጠንካራ አቋም ነበረው እና ያንን ነው እኔም ይዤ አደረኩ።
በጣም አመሰግናለሁ። እንደዚህ ዘርዘር አድርጋችሁ እንድትተዋወቁ ማድረጋችን መግቢያ ላይ ጠቁሚያለሁ። ተመልካቾቻችን አድማጮቻችን የሚነሱት ቆብ ነገሮች ስለ ህይወት በመሆናቸው በቀላሉ ከራሳቸው ጋር እንዲያዛምዱ አሁን ኢትዮጵያ ውስጥ ካሉ ጉዳዮች ጋር በቀጥታ የሚያያዙ በመሆናቸው በዚህ መንፈስ እንዲረዱት የሚያግዝ ይመስለኛል። ወደ ዝርዝር ጉዳዮቻችን እንዘልቃለን። ይህ ከቅርብ ሳምንታት በፊት የተከሰተ ድንገት አሁን ለምንነጋገርባቸው ሁኔታዎች መነሻ መሆኑን ጠቁመናል። በብዙ ዜናዎች በሁሉም ነገር መግቢያ እስኪሆን ድረስ ደጋግመን የምናነሳው ወጣት ድምፃዊ ሀጫሉ ሁንዴሳ ህገወጥ ግድያ የፈጠረው ስሜት ማን እንደገደለው፣ ለምን እንደተገደለ፣ እንዴት እንደተገደለ ተረጋግጦ እንዲታወቅ ሁሉም ሰው የሚጠይቅ ይመስለኛል። የዚህን ወጣት ግድያ ተከትሎ በብዙዎች እንደተገለጸው ዘውግና ሃይማኖትን መሰረት ያደረገ የተነጣጠረ ጥቃት በመላው ሀገሪቱ የተለያዩ አካባቢዎች መከሰቱንና ይፋ የመንግስት ሀዞች እስከ 166 ሰዎች መገደላቸውን ሌሎች ከዚያ በላይ በብዙ መቶዎች ናቸው ይላሉ፣ ከ1000 በላይ መኖሪያ ቤቶች መቃጠላቸውን፣ 240 ተሽከርካሪዎች መቃጠላቸውን፣ ከ10000 በላይ ሰዎች ከቀያቸው መፈናቀላቸውና ማደሪያ ማጣታቸውን ይፋ የተደረጉ ዘገባዎች አመልክተዋል። ከግድያው አገዳደሉ ደግሞ አሳዛኝና እንደ ማህበረሰብ እንዴት እንዲህ ያለ ሁኔታ ተፈጠረ እንድንል ራሳችንን መልሰን እንድንመለከት የሚያስገድዱ ናቸውና እስኪ እሱን መነሻ እናድርግ። የፖለቲካ ልዩነቶች፣ የተለያዩ ጥያቄዎች፣ የተለያዩ ሐሳቦችና እምነት ምናልባትም የኢትዮጵያን ወደፊት አቅጣጫ እንደ አገር ራሱ ላንስማማ እንችላለን። የተለያዩ ሐሳቦች ያላቸው ቡድኖች ይኖራሉ። ነገር ግን እንዴት እንዲህ ያለ ጥፋት የሚከተልበት ሁኔታ ላይ ደረስን? ምናልባትም ጥያቄ ብዙ ነገሮችን እንድትመለከቱ ሊያስገድድ ይችላል። እስኪ የየበኩላችሁን እንመልከት። ከአዲስ አበባ ነው የጀመርነውና አቶ ሙልጌታ አርሶ ጋር ልምጣ። ድንገቱም ሲከሰት ከኛ ከሶስታችን በተለየ ቅርበት የመከታተል እድል እንደነበረው እገምታለሁ።
እሺ፣ ልክ እንዳልከው ጥያቄው ከባድ ነው የሚመስለኝን ለመናገር እንዴት እዚህ ደረሰ፣ ለምን እንደዚህ ሆነ ለሚለው ጥያቄ እኔ ሁለት ነገሮች ግምት ውስጥ መግባት ያለባቸው ይመስለኛል። መጀመሪያ የተለያዩ ኢትዮጵያ መሪዎች አንድ ሊያረጉን ጥረት አድርገዋል። አንድ ሊያረጉ ማለት አንድ የሆነች ሀገር ተመሳሳይ ታሪክ እንዲኖረን ከአጼ ቴዎድሮስ ጀምሮ እስከ ኮሎኔል መንግስቱ ኃይለማርያም ድረስ ሙከራ ያደረገ ይመስለኛል። ያ ሙከራ ሙሉ በሙሉ አልተሳካም። እስከሆነ ደረጃ ሄደና ኢትዮጵያን አንድ የማድረግ ማለት እስከ ተወሰነ ደረጃ ሄደና ሳይጠናቀቅ አንድ ሳንሆን ማለት ነው። እና ኢህአዴግ ምንድን ነው ያደረገው? ተመሳሳይ ችግር ኢትዮጵያን እንዴት ወደፊት እናስኪዳት፣ እንዴት ነው እኛ ኢትዮጵያውያን በሰላም አብረን መኖር የምንችለው የሚለው ጥያቄ አንስቶ የሰጠው መልስ አንድነታችንን የሚያጠናክር ሳይሆን አንድነታችንን የሚያላላ ሆነ ማለት ነው። እና ያ ሙከራ የኢትዮጵያን አንድ ለማድረግ የተደረገው ጥረት ከፈጠረው የእኛ ግንዛቤ የተለያየ እንዲሆን አረገው እና በታሪካችን ላይ ያለ የግንዛቤ ልዩነት የፈጠረው ችግር ያለ ይመስላል። ምን ማለት ነው? እነዚህ ነገስታቶችና መሪዎቻችን ኢትዮጵያን ለመቀየር ያደረጉት ጥረት በተለያየ መንገድ ነው የሚገባው። ግማሾቻችን እናደንቀዋለን፣ በጣም ጥሩ ሙከራ ነው፣ ጥሩ ታሪክ ነው፣ ኢትዮጵያን አንድ ለማድረግ የተደረገ ጥረት ነው፣ ኢትዮጵያ አንድ ነች ብለን እናስባለን። ሌሎቻችን ደግሞ የለም፣ ታሪካችን ጥሩ አካል አለበት፣ በጣም ጥሩብናል። ሶስተኛ ወገን ደግሞ ችግሩን አቃለን ጥሩ ነገሩን ይዘን እንቀጥል የሚልም አለ። ይሄ ልዩነታችን እርስ በርሳችን በሰላማዊ መንገድ ተነጋግረን ማጥበብ ስንችል እያሰፋ ነው ሄደው እንፈጠረ ያደረጉት ስልጣን ላይ ሲመጡ በሱ ላይ የተቃኘ ልዩነታችን ላይ በይበልጥ የሚያተኩር አይነት አካሄድ ይሻላል በሚል አዲስ ህገ መንግስትና አዲስ ስርዓት ቀረጹ። ሰው በቋንቋው ተተምኖ በቋንቋው ክልል ተሰርቶለት ቋንቋው እንዲያዳብር ልዩነቱን እንዲያጠናክር ከተደረገ የቻለች ኢትዮጵያ ልትፈጠር ይችላል። ሁሉም ብሔር ብሔረሰቦች እኩል ከሆኑ እኩል ካደጉ በፈቃደኝነት ላይ ተመሰረተ አንድነት ይፈጠራል የሚል ህልም ነበራቸው። ኦፍኮርስ ሱኔስ ሲገባኝ በተለይ አሁን ያው በቂ ማስረጃ አለን አሁን ቲዮሪ አይደለም ጽንሰ ሐሳብ አለን ካሁን በኋላ ምናሳየው ነገር አለ ይሄው አሁን እየተናገርንበት ያለነው ያ በቋንቋችን ወይም በባህላችን እንድንከለል ተደረግነው ይሄው አሁን ያ የዘራነውና ያ ኮትኩተን ያሳደግነው ይሄው አሁን እዚህ ደረሰ ማለት ነው። እና አንዱ ብሔር ሌላውን ብሔር አባል በጥርጣሬና ከዛም አልፎ በጥላቻ ከዛም አልፎ ጥራሽ መኖራት ይችላል ሁላ ብሎ ጉዳት እስከማድረስ ድረስ ደረሰበት ጊዜ ደረሰ ማለት ነው። ስለዚህ ሁለት ነገር ነው ሁለት ነው ምክንያቱ በየናማሰው አንዱ ታሪካችን ላይ ያለን አመለካከት ተፈጠረው ሁለተኛው ደግሞ በአደጎች ኢንስቲትዩሽናላይዝ ተቋማዊ መልክ ይዞ በህግ ታውቆ አንተ ትግሬ ብቻ አማራ ነህ አንተ ኦሮሞ ነህ ተብሎ ኢትዮጵያዊነት እንዲደበዝዝና የክልል ብሔረተኝነት በጣም እንዲጠናከር በመደረጉ በኢህአደግ የተፈጠሩ ልጆች ኢህአደግ የሰጣቸው ብቻ ነው የሚያውቁት ማለት እኛ የሰጣን ድረኝ ነኝ እና ይቻቸው ይኸው ስለዚህ እኛ የሰራነው ስህተት እኛ ጄኔሬሽን የፈጠረው ስህተት ውጤት ነው ብዬ ነው የማስበው።
እሺ አመሰግናለሁ። አቶ ደረጀና አቶ ኢልማም በየበኩላችሁ በዚሁ በቀደመ ጥያቄ ላይ እንዴት እዚህ ደረስን? አቶ ደረጀ።
አቶ ሙልጌታ ባለው በጣም እስማማለሁ። ችግሩ የሊጋል የህግ የትምህርት የማህበረሰብ የኢቭን ከባህልም ጭምር መቻቻልን መቀራረብን መዋደድን ከፕሮሞት ወይም ደግሞ ከማሳደግ ይልቅ እነዚህን የተለያዩ መዋቅሮች ልዩነታችንን በጎላ ሁኔታ እንዲያሳዩና ያንን ማህበረሰብ ውስጥ ሰርጾ እንዲቆይ የሚያደርጉ ስራዎች ላለፈው 30 አመት ተሰርተዋል። በዛ 30 አመት ጊዜ ውስጥ ተወልደው ያደጉት ልጆች አሁን 18 20 25 30 ሆነው እድሜ የሆኑት ልጆች የሚያውቁት ኢትዮጵያዊነት የሚለውን የዜጋ የሲቲዝንሺፕ ማንነት ሳይሆን የብሔርና የክልል ማንነት እንዲሆን ተደርጓል። ናው አቶ ሙልጌታ እንዳሉት አንቱ አንተ ላለው አልፎ አንተ ወደ ይቅርታ አድርጉልኝ እንዳሉት በኢትዮጵያን እንዴት በአንድነት እናኑር ከሚለው ተነስቶ የመጣ የህግ ስርዓት ሊሆን ይችላል። አንድ ካህን አይደሉም የእስልምና ሃይማኖት መሪ በቅርቡ ምን አሉ? ሃይማኖታችን የሚያስተምረው ሰውን በጥሩ መጠርጠር ነው ብለዋል። እና በጥሩ መጠርጠር ጥሩ ነው ሰው እና እስቲ ይሄ ህግ ሲወጣ በዚህ መልክ ኢትዮጵያ አንድ ሆና ትቀያለች ብለው አስበው ይሆናል ብለን እንወሰደው እና ውጤቱን አሁን አይተናል። ግን ይሄ ህግ እንዲህ ሊያደርገ ቻለው ምኑ ነው ብለን ስንመረምር የያንዳንዱ ክልል ህግ ብታየው ያንዳንዱ ክልል ህግ ቃል በቃል አንድ አይነት እና ቃል በቃል ተጽፎ ለየክልሉ የተሰጠ ህገ መንግስት ነው። ህገ መንግስቱ የክልል ህገ መንግስት የፌደራል ሲስተም ተብሎም የተቋቋመው የፌደራል ሲስተም እውነተኛ ፌደራል ሲስተም አልነበረም። በማዕከላዊ መንግስት የሚተዳደሩ የሱን ማዕከላዊ መንግስት የሚሰጣቸውን ትዛዝ የሚያስተላልፉ ክላይንት ወይም ደግሞ ወኪል ፓርቲዎች የሚያስተዳድሩት ነው። ያ ሲሆን ህዝቡ እንዴት ነው ከየት ከሌላው ኢትዮጵያ ህዝብ ጋር አብሬ ልኖር የምችለው? የተገበያየው ልጆችም ፈለጉበት ሀገር ሄደው ኖረው ተምረው ፈለጉትን አግብተው ከሌላም ብሔረሰብ ጋር ተዋልደው በሰላም የምንኖረው እንዴት ነው? ለዛም ደግሞ የሚስማማ ህግ፣ እኛም ደግሞ በአካባቢያችን ያለንን ባህል የምናሳድግበት ህግ እንዴት ነው የምናወጣው ብሎ ለክልል ህገ መንግስት ተወያይቶ አውጥቶ መሪዎቹን መርጦ የሚያስተዳድርበት ፌዴራል ሲስተም ያ አልነበረም። እና የተደረገው ምንድን ነው? በህገ መንግስት ይሄ መሬት የአማራ ህዝብ መሬት ነው፣ ይሄ መሬት የኦሮሞ ህዝብ መሬት ነው፣ ይሄ መሬት የትግራይ ህዝብ መሬት ነው የሚል ለየክልሉ ህገ መንግስት ተሰጥቶ በየአካባቢው ሰው የሚያድገው የሚማረው ሰው እንደ ኢትዮጵያዊ ሳይሆን እንደ ኦሮሞ፣ እንደ አማራ፣ እንደ ትግሬ እያሰበ የትግራይ ጥቅም እኔ ኦሮሞ እና አማራ የተወለድኩ ሰውዬ ትግራይ ሲያድግ እኔ ደስ ሊለኝ ይገባል። ምክንያቱም የትግራይ ከተጎዳ የኔ ታክስ ነው ደግሞ እዛ ሄዶ እርዳታ የሚያደርገው አይደለም እንዴ? ትግራይ ሲያድግ ምንድን ነው የሚሆነው? የሚሸጥ ከሆነ ሸቀጥ ወደዛ ለመላክ ሞር እድል ይፈጥርልኛል። ብዙ የተማሩ ሰዎች ሲኖሩ የሚቀጥራቸው ሰዎች ይበዛሉ። የተለያዩ እነዛም ሲያድጉ ወደዚህ መጥተው ሆቴል ቤት ይዝናናሉ። እና ይሄ ሳይሆን ሰዎችን የሚያገናኘው የአንዱ እድገት ሌላውን እንዴት ይጠቅማል የሚለውን ሳይሆን ወይም ሁላችንም ደግሞ አንድ ላይ ተነስተን አንድ ላይ እንወድቃለን የሚለው ሳይሆን ይሄ ክልል እንደዚህ መሆን አለበት፣ እኔ ክልል መምጣት የለበትም ሰውየው፣ እኔ ክልል ያለ መሬት ከኔ ክልል ውጭ ያለ ሰው ይገዛል፣ ይሄ መንደርተኛ አመለካከት በኢትዮጵያውያኖች ውስጥ እንዲሰርጽ ተደርጓል። ያ ያመጣው ዜጋን መገንባት ስራ አልተሰራም። ለሰላሳ ዓመት የአገር ዜጋን መገንባት የሚለውን ስራ አልተሰራም። እና ህጉ ደግሞ ችግሮቻችንን የምንወጣበት ስትራክቸር አልተቀመጠም። እዚህ ላይ በኋላ ሞር መነጋገር እንችላለን። ህግ ውስጥ ያሉ በጣም ብዙ ፕሮብሌሞች እና ችግር ሲኖር ወደ መንገድ ከመውጣት ይልቅ ወደ ፍርድ ቤት ሄደን ችግራችንን በክስ በፍርድ ቤት መፍታት የምንችልበት የህግ መዋቅር አልተዘረጋም። ያንን እንዲሆን የሚያስፈልጉ ነገሮች አልተሟሉ። ይሄ እንግዲህ በጣም ትንሹ ነው፣ ግን መሰረቱ ይሄ ይመስለኛል።
ገፋ አድርገን በጥያቄዎች እንመለከታለን። አቶ ይልማ፣ አቶ ሙልጌታ እና አቶ ደረጀ እንዴት እዚህ ደረስን? ይሄንኑ ጥያቄ እነሱ ከሚያዩበት መንገድ አንጻር ገልጠዋል። የተነሱት ላይ የሚጨምሩትም ካለ የተለየም ሀሳብ ካለዎት ሌላ ጥያቄ ለእርሶ አስከትላለሁ።
እሺ፣ ሁለቱም ወዳጆቼ እንግዶቹ ያቀረቡት ምንም መሬት የሚወድቅ ነገር የለውም፣ ትክክል ነው። እና በዚህ በተለይ ሪታየር ካረኩ በኋላ በዚህ ደግሞ በኮቪድ ዘመን በጣም ብዙ ሚዲቨል ኢትዮጵያን የሚመለከቱ መጽሐፍት ማንበብ ጀመርኩ። ሞር እውቀቴ ወደ ከረንት ስለነበረ መሰረቱ ምንድን ነው፣ ከዛ ደግሞ ወደ ናይንቲን ሴንቸሪ ቅድም ሙልጌታ እንዳለው የዘመነ መሳፍንት እና እነዚህን መጽሐፎች ሳነብ አገራችን ውስጥ ካለው የብሔር ብዛት፣ የቋንቋ ብዛት ውዝግብ መኖሩ የሚጠበቅ ነው። ምክንያቱም ትግሉ ኢትዮጵያም ውስጥ ሆነ አውሮፓ ታሪክም ብንመለከት፣ የጃ ታሪክ ብንመለከት የተሰሚነት፣ የመደመጥ፣ የኃይል የማግኘት የዛ ታሪክ መሰረቱ ያ ነው። እና ሚዲቫል ኢትዮጵያ ውስጥ ዘመነ መኳንንት ዘመን በጣም አስከፊ ነበር። እንኳን በዛ ዘመን አልተወለድኩም እላለሁ። አስከፊነቱ ምንድን ነው? የሚደረጉ ፍትጊያዎች እና ጦርነቶች፣ ግጭቶች ምንም አይነት የብሔር ስሜት የላቸው። ጎጃም ውስጥ አራት አምስት አምባገነኖች ለስልጣን ለተሰንነት፣ ትግራይ ውስጥ ያሉ መሳፍንት መኳንንት እንደዛው ነበሩ። ይሄ ዩኒቨርሳል ትሩዝ አለው በየትኛውም ኢትዮጵያ ውስጥ ብንሄድ፣ በየትኛውም ዓለም ውስጥ ብንሄድ እና ቅኝቱ የኃይል የጉልበት ዝግዛትን የማስፋት ፖለቲካ ነው። ፖለቲካ የምንለው ከሆነ ወደ ፖለቲካ ገጽ የአይዲዮሎጂ ገጽ ይዞ የመጣው ከማርክሲዝም ከኮሙኒስት ስርዓት እድገት ጋር ነው። In the 1950s, 60s, አይዲዮሎግ ሰዎች ብቅ ማለት ጀመሩ። ዘመኑም እርግጥ ካፒታሊዝም ኢምፔሪያሊዝም የሚወገዝበት ስለነበረ ተማሪዎቹ ያንን አነሱ። ያንን ሲያነሱ በእምነቱ በፍልስፍናው ማርክሲዝም ጠላትና ወዳጅ ብሎ ይወስናል። ፖለቲካ ፍልስፍናው በዛ የተመሰረተ ነው። ጠላት መፍጠር አለብህ። የሚጠላ ኃይል፣ የሚፈራ ኃይል፣ የምታስወግደው ኃይል ወይም መስከበርቴው ሊሆን ይችላል፣ መሬት ንትኑ ሊሆን ይችላል። እና በዚያ ውስጥ ተዋቅሮ የነበረ ደግሞ ሌላ ሰዎችን ማነሳሻና መሳቢያ የብሔር ጥያቄ የሚለው ነገር በሌኒን ጽሑፍ ውስጥ አለ፣ በስታሊን ጽሑፍ ውስጥ አለ። ያንን ተቀብሎ ነው ወጣቱ ከዛ በኋላ ፖለቲካን የሆነው። የኔ ማቃቸው ክላስሜቶች በዛ ዘመን የነበሩ ለሁሉም ነፃ አውጪ የሚባለው ድርጅት ውስጥ የነበሩ በጣም በቅርብ ማቃቸው ሰዎች ናቸው። እና አሁን ላይ ሆኜ ሳስበው የቱን ያህል በቂ ግንዛቤ በፍልስፍናውና ፍልስፍናው በሚያስከትለው መጻኢ ላይ የቱን ያህል መረዳት ነበራቸው የሚለውን ሳይ በጣም አዝናለሁ። የኔ የራሴ የፖለቲካ ግንዛቤ አለ አይመስልም። እና ባለፈው 40 ዓመት ኢትዮጵያ ውስጥ የነበረው የፖለቲካ እንቅስቃሴ አይዲዮሎጂካል መሰረት ያለው ነው። ህዝብ አይዲዮሎጂካል መሰረት ያለው ነገር ይገባዋል፣ ያውቃል፣ አያውቅም። የልሂቃን ፖለቲካ ነው። ልክ እነ ደጃዝማች ራስ ግዛታቸውን ኢንፍሉዌንሳቸውን ለማስፋት በሚያደርጉት ጥረት ልክ በአይዲዮሎጂ ላይ የተመሰረተ መለያየት እኔ ከሱ በልጣለሁኝ የማነሳሳት የምናምን ፖለቲካ ተካሄደ እና አሁን ያለንበት ዛሬ ያለንበት ሁኔታ በናሽናሊቲስ ጥያቄም ላይ ራስን በብሔር የመፈረጅ ሆነ የዛ ነጸብራቅ ነው። ድሮ አልነበረም፣ በኋላ ይመጣል። ያ ስርዓት ግን ያ የማርክሲስት አይዲዮሎጂ መውደቁን አንዳንዶች ገና ይሰማል መሰለኝ። ወድቋል፣ ከሽፏል፣ አልሰራም። እና ዓለም ወደ አንድ ትልቅነት በምትመጣበት ሰዓት እኛ ወደ ኋላ ተመልሰን ትንሽ እንሁን ብለን እንታከላለን፣ ሀገር እናጠፋለን። እና መፍትሄውን ከዚህ ነው መጀመር ያለበት የሚል እምነት አለ።
አቶ ይልማ ካቆሙበት እንቀጥል። ያለፈው 40 ዓመት የነበረ የርዕዮተ ዓለም ልዩነት ዛሬም ድረስ የሚፈነጠቃቸው ነገሮች ያሉ ይመስላል። ስለ ተሰሚነት ፍላጎት ቀደም ባሉት አስተሳሰቦች ውስጥ የቱን ያህል ድርሻ እንደነበራቸው ገልጸዋል። አቶ ደረጀ የሕግን ፈተናዎች፣ ሕግ ራሱ ፈተና ላይ የወደቀበትን፣ አቶ ሙልጌታ ታሪክን የተረዳንበት ወይም የምንረዳበትና የተቀበልንበት መንገድ አስተዋጽኦ ማድረጉን ገልጻችኋል። ችግሮችን ባወቅን መጠን ለመፍትሄዎች መቃረብ ይቻላል እና በዚህ ሰዓት የሚከታተሏቸው አድማጮችም ተመልካቾቻችንም ወንድም እህት ጓደኞች እየተነጋገሩበት ዛሬ የሚያሳስበውን ነገር ከየት መጣ፣ እንደምን ሆነ፣ ወዴት ሲወስድናልን እንዲነጋገሩ እድል ለመስጠት ተጨባጭ ችግሮችንም እስኪ እንመልከት። ዛሬ ላይ ያሉ ቀደም ብሎ ያነሳቸዋቸው በርካታ ችግሮች ባሉበት፣ እንደሚታወቀው ኢትዮጵያ የወጣት ሀገር ናት። በአሁኑ ሰዓት አብዛኛው ሕዝቧ ወጣት ነው፣ ስራ አጥ ወጣት ነው። የሀብት እጦት ጎልቶ ከሚታዩ ችግሮች እንደ አንዱ ምክንያት ተደርጎ ይነገራል። በአንድ ምክንያት ብቻ ይሄ ሁሉ ጥፋት፣ ይሄ ሁሉ ውድመት አይከተልምና እስኪ ገፋ አድርጋችሁ ተመልከቱ። እንዴት መውጣት እንችላለንን ችግሮቹን ከመረዳት ጋር ካያያዝን የመንግስቱ ፈተናዎች ምንድን ናቸው? የዜጎች ፈተናዎች ምንድን ናቸው? ቅድም ጎላጎላ ያሉትን አንስታችኋል። ዛሬ ላይ ያሉ ችግሮችን ተመልካቾቻችን፣ አድማጮቻችን የሚወያዩበት መፍትሄውንም አቶ ይልማ ከርሶ ልጀምርና አሁን ደግሞ ወደኋላ እንመለስ። አድማጮች ከሶስት እንግዶቻችን ጋር የጀመርነው ውይይት አልተቋጨም። ለተከታዩ ክፍል መለሳለሁ።